ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድርገውም እዚህ ጋቢና አብራኝ ተሰይማለች።
ሰላም እንደምናመሻችሁ። የዛሬውን የምሽት ፕሮግራማችንን እናስተዋውቃችሁ። ሰማያዊ ፓርቲ በተለያዩ የሀገሪቱ ክፍሎች ማንነትን መሰረት አድርጎ እየተፈጸመ ነው ያለውን ኢሰባዊ በደል አወገዘ።
ዛሬም በአማራ ማህበረሰብ ተወላጆች ላይ በገዢው ቡድን የሥራ ኃላፊዎች ትእዛዝ ሰጭነት እየተፈጸመባቸው የሚገኘው እጅግ አስከፊና ኢሰባዊ ድርጊት ሰማያዊ ፓርቲ በጽኑ ያወግዛል።
የፓርቲው የህዝብ ግንኙነት ምክትል ኃላፊ አቶ ቴዎድሮስ ኃይለ ማርያም የፓርቲው አባላት የተስማሙበትን ጽሑፍ በንባብ አሰምተው ነበር። ዝርዝር ዘገባውን ይዘናል።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ይፋ ያደረጉትን የሚኒስትሮችና ረዳት ሚኒስትሮች ሹመትን በተመለከተ የባለሙያ ትንተና ለዛሬ ይዘናል።
የሾሙት የሚኒስትር ዴኤታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ፣ ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ፣ ክህሎቱ፣ በአጠቃላይ ደግሞ ከዓለም አቀፍ የንግድ እንቅስቃሴን ከመምራት ጋር በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አስተያያቂ ነው።
አቶ ጌታቸው ተክለማርያም በተለያዩ የመንግስት መስሪያ ቤቶችና አሁን ደግሞ በግል በመጣኔ ሀብት ፖሊሲ አማካሪነት እንዲሁም በጋዜጠኝነት ያገለገሉ ባለሙያ ናቸው። ይዘናቸዋል።
በኢትዮጵያ በኦቲዝም የተጠቁ ወጣቶችንና ህጻናትን ማዕከል ከፍታ ልጆችን በማስተማር የምትገኝ አንዲት ኢትዮጵያዊትም በእንግድነት ይዘናል።
እየሰራን ያለ ነው በቂ አይደለም፣ ብዙ ሰው ሳያውቅ በር ተዘግቷል።
ነህሚያ የኦቲዝም ማዕከል መስራች የሆነችውን ወይዘሮ ራሄል አባይነህን ለምሽቱ ይዘናል። ጋቢና ቪኦኤ
አብራችን ከአድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የደቡብ ኮሪያው አቻቸው ሙን ጆይን ዛሬ በዋይት ሀውስ ተገናኝተው ይነጋገራሉ። የፕሬዚዳንት ሙን የዋይት ሀውስ ጉብኝት በፕሬዚዳንት ትራምፕ እና በሰሜን ኮሪያው ኪም ጆንግ ኡን መካከል ሊካሄድ ከታቀደው ጉባኤ እንደ ታቀደው ስለ መሄዱ አስመልክቶ የፈጠረውን ጥርጣሬ እያየለ በመጣበት ወቅት መሆኑ ነው።
ቻይና ከውጭ በምታስገባቸው ተሽከርካሪዎች ላይ የምትጥለውን ቀረጥ ከፊታችን ሰኔ ወር መገባደጃ 23 አንስቶ አሁን ከምታስከፍለው የ25% ወደ 15% የምታወርድ መሆኑን አመለከተች። የቻይናው የገንዘብ ሚኒስትር ይፋ ያደረጉት ይህ መግለጫ ፕሬዚዳንት ሲ ጂንፒንግ አገራቸው ከውጭ በምታስገባቸው ምርቶችና ሸቀጦች ላይ የምትጥለውን ቀረጥ ለመቀነስና የውጭ ባለሀብቶችን የቻይና የአውቶሞቢል አምራች ኩባንያዎች ይዞታ ያለውን ገደብ ለማርገብ ባለፈው ወር የገቡትን ቃል የተከተለ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቻይና ከውጭ የምታስገባቸው አውቶሞቢሎች ላይ የምትጥለውን የ25% ቀረጥ ከቻይና ጋር በሚደረገው የንግድ ልውውጥ ላይ አጥልቷል ከሚሉት ደንቃራ አንዱ አድርገው በተደጋጋሚ ሲያነሱ ተደምጠዋል። ሀገራቸው ከቻይና ጋር ያላትን የንግድ ልውውጥም ያልተመጣጠነና ወደ ቻይና ያደላ ነው በሚል ሲተቹ መቆየታቸው ይታወሳል።
ቴህራን የኒውክሌር ቅመማ ፕሮግራሟን የማታቆምና ብሎም የዓለም አቀፉ ተቆጣጣሪ ቡድን በየትኛውም የሀገሪቱ ክፍል ተዘዋውሮ እንዲፈትሽ የማትፈቅድ ከሆነ ጥቅስ የዛችን ሀገር ኢኮኖሚ የሚያንኮታኩት እርምጃ ትወስዳለሁ ስትል ዩናይትድ ስቴትስ አስጠንቀቀች። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ናቸው በትናንትናው ዕለት ከወግ አጥባቂው የሄሪቴጅ ፋውንዴሽን ቅጥር ግቢ ተገኝተው ባሰሙት ንግግር የትራምፕ አስተዳደር 5ቱ የተባበሩት መንግስታት የጸጥታው ምክር ቤት አባላት ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያ እና ዩናይትድ ስቴትስ እንደዚሁም ጀርመን የኢራንን የኒውክሌር ቅመማ ፕሮግራም አስመልክቶ ቀደም ሲል ከቴህራን ጋር ደርሰውት ከነበረው ስምምነት በቅርቡ ራሱን ካገለለ በኋላ የነደፈውን ኢራን ተግባራዊ ማድረግ አለባት የተባለው ባለ 12 ነጥብ ዝርዝር ይፋ ያደረጉት።
በመጨረሻም የአልጄሪያ መንግስት በተለይ ከሰሃራ በታች ከሆኑ የአፍሪካ ሀገሮች በብዙ ሺዎች የሚቆጠሩ ስደተኞች ማባረሩን እንዲያቆም የተባበሩት መንግስታት የሰብአዊ መብቶች ቢሮ ጥሪ አስተላለፈ። በአልጄሪያ መንግስት እየተወሰደ ያለውን እርምጃም የዓለም አቀፉ የሰብአዊ መብት ህጎችን የጣሰ ነው ሲል አወገዘ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
Gambino, B-O-N.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘር ነው።
እኔም መስታወት አራጋው። አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ተቃዋሚው ሰማያዊ ፓርቲ በሀገሪቱ የተለያዩ ክፍሎች ማንነትን መሰረት አድርጎ እየተፈጸመ ነው ያለውን ኢሰባዊ ያለው በደል አውግዟል። እነዚህ በደሎች የሚፈጸሙትም በተለያዩ ደረጃ በስርዓቱ የስርዓቱ አገልጋዮች አመራር አማካይነት ነው ሲልም ከሷል። ፓርቲው ይህንን በደል ለማስቆም ሀገር አቀፍ ተቃውሞ እንቅስቃሴ ያደርጋለሁ ብሏል። መልስካቸው አማሃ ዝርዝሩን ከአዲስ አበባ ድርሶናል።
ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ላይ ባሰራጨው ጽሑፍ የኢህአዴግን ስርዓት በፈጠራ ታሪክ በተንኮልና በጥላቻ የሀገሪቱን ህዝብ እሴቶች በመበረዝ የሀገር አንድነትን በማናጋት የዜጎችን ሰላማዊ ኑሮ ክፉኛ አናውጦታል ሲል ይከሳል። ይህን ከፋፋይ ስርዓት ያለውንም ለአንዴና ለመጨረሻ ጊዜ እንዲያከትም የተጀመረውን ህዝባዊ ትግል ተጠናክሮ እንዲቀጥል የበኩሉን አስተዋጽኦ እያደረገ እንደሚገኝና እንደሚያደርግም ቃል ይገባል። ጽሑፉ አክሎም የስርዓቱ አገልጋዮች በሚላቸው አካላት አመራር ሰጭነት በሀገራችን የተለያዩ ክፍሎች በዜጎች ላይ እጅግ ኢሰባዊ የሆኑ ድርጊቶች ተፈጽመዋል ሲል ለዚህ ማሳያ ናቸው ያላቸውን ይዘረዝራል። የፓርቲው የህዝብ ግንኙነት ምክትል ኃላፊ አቶ ቴዎድሮስ ሀብተማርያም ጽሑፉን በንባብ አሰምተው ነበረ።
ለዚህ ማሳያ ይሆን ዘንድ ከዚህ ቀደም በቤንች ማጅ ዞን፣ በበደኖ፣ በኢንቁፍቱ፣ በወተር፣ በአርሲ፣ በጅማ፣ በቡኖ፣ በጌዶ፣ በኢትዮ ሱማሌ፣ በጉጂ ዞን እና በሌሎችም የሀገራችን አካባቢዎች በዜጎቻችን ላይ ሰቅጣጭ ኢሰብአዊ የሆነ በደል ተፈጽሞባቸዋል። እንዲሁም ከሚኖሩበት አካባቢ እንዲፈናቀሉ ጭምር ተደርጓል። ሀብት ንብረታቸው ወድሟል። በዋናነት በቅርብ ጊዜያት ውስጥ የተመለከትናቸው በታጠቁ ኃይሎች እንዲሁም በሌሎች የአገዛዙ ጥገኞች አጃቢነትና አስፈጻሚነት ከአንድ ሚሊዮን በላይ በሚሆኑ በኢትዮ ሶማሌ፣ በሞያሌና በሌሎች አካባቢዎች ይኖሩ የነበሩ የኦሮሞና የሶማሌ ተወላጆች ላይ የተፈጸመው በደሎች የቅርብ ጊዜ ክስተቶች ናቸው።
ይህን መሰል ድርጊቶች በሌሎችም የሀገሪቱ ክፍሎች እየተፈጸሙ ለመሆኑም ጽሑፉ ምሳሌ ይሰጣል። አቶ ቴዎድሮስ ሀብተማርያም
የአገዛዙ ግፍና በደል ከትናንቱ ዛሬ እየከፋ መጥቶ ዜጎች ለዘመናት ሲኖሩ ከነበሩበት አካባቢ እንዲፈናቀሉ እየተደረገ ይገኛል። ዛሬም በአማራ ማህበረሰብ ተወላጆች ላይ በገዢው ቡድን የሥራ ኃላፊዎች ትእዛዝ ሰጭነት እየተፈጸመባቸው የሚገኘው እጅግ አስከፊና ኢሰብአዊ ድርጊት ሰማያዊ ፓርቲ በጽኑ ያወግዛል።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ በተለይ በቤንሻንጉል ጉምዝ እና በሌሎች አካባቢዎች ተፈጽመዋል ስለተባለው መፈናቀል አሃዝ እየዘረዘሩ መረጃ ሰጥተዋል።
እስከ ትናንት ድረስ ከቤንሻንጉል ጉምዝ የሚፈናቀሉ የአማራ ብሔረሰብ ተወላጆች ቁጥር እየጨመረ መጥቷል። በትናንትና ሁለት እንኳን በአማራ ክልል አደጋ መከላከልና ዝግጁነት ጽሕፈት ቤት 64 በቁጥር 64 የሚሆኑ ተፈናቃዮች ናቸው ገብተው ያደሩት። በየቤተ ክርስቲያኑ ከ500 በላይ የሚሆኑ ተፈናቃዮች እዛው ባህር ዳር ከተማ ውስጥ ይገኛሉ። ይህንን የፓርቲያችን በክልሉ የሚገኘው የፓርቲ ጽሕፈት ቤት በአካል ተገኝቶ ነው ይህን አመራሮች ያረጋገጡት። ወልዲያ ላይ ስንሄድ ደግሞ 920 የሚሆኑ ከቡኖ ዳጋ ወረዳ የተፈናቀሉ ያውም በደርግ ዘመን የሰፈሩ የነበሩ ናቸው። ከአማራ ክልል ሄደው ወልዲያና ጭፍራ መካከል ሆሮ የሚባል አካባቢ ላይ ነው የሰፈሩት። እነኚህ ከጥቅምት ወር ጀምሮ እስቲል ነው እንትኑ አላቋረጠም። እነኚህ ወገኖች በጣም ከፍተኛ የምግብና የአልባሳት ችግር ላይ ነው ያሉት።
በመጨረሻም ሰማያዊ ፓርቲ ይህንን በዜጎች ላይ የተፈጸመ ነው ያለውን አስከፊ በደልና መፈናቀል የማይሻሻል ከሆነና ድርጊቱን የሚፈጽሙ የመንግስትና የገዢው ፓርቲ አካላት ለፍርድ የማይቀርቡ ከሆነ ከመግለጫ ያለፈ እርምጃ እንደሚወስድ አስታውቋል። አቶ አበበ አካሉ
የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ባለፈው ቅዳሜ ባደረገው አስቸኳይ ስብሰባ በዚህ ጉዳይ ላይ አጽንኦት ሰጥቶ ነው ውሳኔ ያሳለፈው። በመላው አገሪቱ ይህንን የዜጎችን መፈናቀል የሚቃወም ህዝባዊ ንቅናቄ እናደርጋለን። በመላው አገሪቱ ይሄን ለማድረግ ፓርቲው የራሱን ስትራክቸር እንዲያውም አንዳንድ አካባቢ ላይ የተፈጠሩ ችግሮችን የሚያይ ቡድን ከዚህ ልከናል። በሁሉም ክልሎች ላይ እነኚህ ቡድኖች ከተመለሱ በኋላ ፖለቲካዊ ውሳኔ ሰጥተን የሚመለከተውን አካል አሳውቀን ይህንን የሚያወግዝ ጽኑ የሆነ ህዝባዊ ተቃውሞ ማድረግ መቻል አለብን። በመላው አገሪቱ ህዝቡ ተፈቃቅሮ እንዲኖርም ማድረግ መቻል አለብን የሚል አቋም ይዘን ነው ይሄን መግለጫ የሰጠነው።
የሰማያዊ ፓርቲ ኃላፊዎች በሰጡት በዚህ ጋዜጣዊ መግለጫ በኢትዮጵያ ውስጥ በየጊዜው የሚከሰተው ከማንነት ጋር የተያያዘ መፈናቀል መንስኤው በሀገሪቱ የተተከለው ቋንቋንና ነገድን ማዕከል ያደረገው የፌዴራል ስርዓት ነው። ገዢው ኢህአዴግና አንዳንድ ተቃዋሚ ፓርቲዎች ደግሞ ይህንን ፈጽሞ አይቀበሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ካፒና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት ይፋ ያደረጉትን የሚኒስትሮችና ረዳት ሚኒስትሮች ሹመትን በተመለከተ የባለሙያ ትንተና ለዛሬ ይዘናል። አቶ ጌታቸው ተክለማርያም በተለያዩ የመንግስት መስሪያ ቤቶችና አሁን ደግሞ በግል በመጣኔ ሀብት ፖሊሲ አማካሪነት እንዲሁም በጋዜጠኝነት እያገለገሉ ያሉ ባለሙያ ናቸው። በአጠቃላይ በ43 የሚኒስትር ማዕረግና የረዳት ሚኒስትር ሹመቶች ዙሪያ ለዛሬ የንግድ የግብርናና ኢንዱስትሪ ሚኒስትር መስሪያ ቤቶችን እንገመግማለን። ሄኖክ ሰማስጌር ነው ያዘጋጀው።
እኔ የንግድ ሚኒስትር አሁን ትልልቅ አሳይመንቶች በዓለም አቀፍም ደረጃ በአህጉርም ደረጃ በአገርም ደረጃ ትልልቅ የቤት ስራዎች ያሉበት ሚኒስትር መስሪያ ቤት ካለ የንግድ ሚኒስትር ነው ብዬ ነው የማስበው። በዓለም አቀፍ ረገድ ኢትዮጵያ በአጠቃላይ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ጥረት እያደረገችበት ያለችው ዓለም አቀፍ የንግድ ድርጅቱ አባል ሀገራትም ካሁን የኢትዮጵያን የሰርቪስ ኮሚትመንት ኦር ደግሞ በሰርቪስ ሴክተር የምትከተለውን ፖሊሲና ያላትን ዝርዝር የሆነ አቅጣጫ እየጠበቁ ያለበት ጊዜ በሀገር ውስጥም ማከናወን የሚገባን የዓለም አቀፍ የንግድ ድርጅት አባል እንድንሆን መስራት ያለብን ትልልቅ ዝግጅቶችና ሪፎርሞች አሉ። በአህጉር ደረጃ ስንመለከት በቅርብ ጊዜ አለፈው ወር የተፈረመ አህጉር አቀፍ ነጻ የንግድ ቀጠና አባል ለመሆን ፈርመናል። ከዛ አንጻር እንግዲህ ከአፍሪካ ሀገራት ጋር በሚኖረን የንግድ እንቅስቃሴም የተሻለ ተጠቃሚነትን ለማግኘት በውስጣችን መስራት የሚኖሩብን ዝግጅቶች አሉ። እንደዚሁ በምስራቅ አፍሪካ አካባቢ ካሉት የጎረቤት ሀገራቶችም ጋር በሁለትዮሽ እየገባናቸው ያሉ የነጻ የንግድ ቀጠና ስምምነቶች አሉ። ከዛ ውጪ ክልላዊ የሆነው ኮሜሳ አባልም ነን። ለመሆን እንግዲህ አብዛኛውን ነገሮቻችንን ጨርሰናል። ከዚህ አንጻር እነዚህም በሀገር ውስጥ ያለውን የንግድ እንቅስቃሴ አስተካክሎ የንግድ ህጎቹን ዓለም አቀፍ ይዘት እንዲኖራቸው አድርጎ የንግድ አሰራሩንም በአጠቃላይ በማዘመን በኢትዮጵያ ከነዚህ የንግድ ስምምነቶች የምታገኘው ተጠቃሚነት ማረጋገጥ ትልቅ ኃላፊነት ነው። ይሄ ትልቅ ኃላፊነት ደግሞ ከንግድ ሚኒስቴር መስሪያ ቤቱ የሚጠበቅ ኃላፊነት ነው። ከዚህ አንጻር አሁን የተሾሙት የሚኒስትር ዴኤታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ፣ ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ፣ ክህሎቱ በአጠቃላይ ደግሞ ከዓለም አቀፍ የንግድ እንቅስቃሴን ከመምራት ጋር እና በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አጠያያቂ ነው አሁንም ቢሆን። ስለዚህ እነዚህ ሹመቶች እንግዲህ ፖለቲካዊ አመራር መስጠት አንድ ነገር ነው። አሁን እነዚህ ሹመቶች ምን ያክል እነዚህን የሀገር ውስጥ ጉዳዮችና ከውጭ የንግድ ሸሪኮቻችን ጋር የምናደርገውን እንቅስቃሴ ለመምራት ይጠቅማሉ የሚለው ነገር አሁን ካልኩ የስራ ልምድ፣ የትምህርት ዝግጅትና በቴክኒክ ረገድ በጣም ጠለቅ ያለ እውቀት የሚፈልግ ከመሆኑ አንጻር ምናልባት የዶክተር መብራቱም ሹመት ከዚህ በፊት በንግድም በኢንዱስትሪ ሚኒስትር ይመስለኛል ተሳትፎ የነበራቸው ከዛ አንጻር ምናልባት የተወሰነ የስራ ልምድ ይኖራቸው ይሆናል። ግን እጅግ ፈታኝ የሆኑ ወሳኝ ስራዎች የሚጠብቁት የሚኒስቴር መስሪያ ቤት ነው። ከዛ አንጻር የአየው ሹመት የራሱ የሆነ ክፍተት አለበት ብዬ ነው የማስበው።
እዚህ ላይ እንግዲህ የንግድ ሚኒስቴር ሌላው ተሿሚ የሚኒስቴር ዴታ አቶ ሀብታሙ ሲሳይ ናቸው። አስቀድመው ኦሮሚያ ፕሬዚዳንት ቢሮ ውስጥ የቢሮ ኃላፊ ሆነው ያገለገሉ ናቸው። ወደ ሌላ ትኩረት ወደሚሰጠው የሚኒስቴር መስሪያ ቤት እንለፍ። የኢንዱስትሪ ሚኒስቴር ነው። ሀገሪቱ በአጠቃላይ ግብርናዋን በተቻለ መጠን በማዘመን ሴት የተጨመረባቸው የግብርና ምርቶችን እንደዚሁም የኢንዱስትሪ ምርቶችን ወደ ውጭ ገበያ ለማቅረብ ከያዘቻቸው ሰፊ እቅዶች አንዱ የኢንዱስትሪ ልማት ነው። በዚህ ሚኒስቴር መስሪያ ቤት ውስጥ ሁለት ተሿሚዎች አሉ። አቶ ዮሐንስ ድንቃየውና አቶ አያና ዘውዴ ናቸው። እነማን ናቸው? ከዚህ በፊት ባገለገልክባቸው የሚኒስቴር መስሪያ ቤቶችም እንደዚሁም በጋዜጠኝነት በሰራህባቸው ወቅቶች የሚታወቁ ሰዎች ናቸው? እነማን ናቸው?
በስራ አጋጣሚ እነዚህ ሰዎች የማየትና የመገምገም አጋጣሚ አጋጥሞኝ አያውቅም። ከዚህ በፊት በነበረኝ የስራ አጋጣሚዎቹ ሰምቻቸው አይቻቸው ማጣቸው ሰዎች አይደሉም። በአጠቃላይ እንግዲህ ምናልባት የመረጃ ክፍተትም ሊሆን ይችላል፣ ግን ጀነራሊ በዚህ ሴክተር አሁን ሁለት ወሳኝ ስራዎች እየተከናወኑ ነው ብዬ ነው የማስበው። አንደኛ ለረጅም ጊዜ ሀገሪቷ አቅደው ለማከናወን ግን በጣም ቸግሯት ያለ አግሮ ፕሮሰሲንግ ዘርፍ ወይንም ደግሞ የግብርና እሴትን በመጨመር ላይ የሚሳተፉ ኢንዱስትሪ ፓርኮችን ገንብቶ ከግብርና ጋር ያለውን ትስስር በማሳደግ የተሻለ እሴት መጨመር የሚችሉ እቃዎችን አምርቶ ለውጭ ኤክስፖርት በማድረግ ረገድ የተያዘ ረጅም ጊዜ በእቅድ የነበረ አሁን ወደ መሬት ለመውረድ ጥረት እየተደረገ ያለ እንቅስቃሴ አለ። ከዛ በዘለል አሁን በውጭ መዋዕለ ንዋይ ላይ መሰረት ያደረገ ትልልቅ የውጭ ባለሀብቶችን በመሳብ በሀገር ውስጥ ስፍራ ለመፍጠር በግብርና ላይ መሰረት አድርጎ የነበረውን ኢኮኖሚ ወደ ኢንዱስትሪ ዘርፍ ለማሸጋገር እየተደረገ ያለ የኢንዱስትሪ ፓርኮች ልማት እንቅስቃሴ አለ። እነዚህ ሁለት እንቅስቃሴዎች እስካሁን ፖሊሲ ትኩረት በሀብት በሰው ኃይል ኮምፒት ሲያደርጉ ነው የምናያቸው። እርስ በራሳቸው ሲወዳደሩ ነው እንጂ የምናያቸው ተመጋጋቢ በሚሆኑበት ደረጃ ላይ አልደረሱ። ፖሊሲ ትኩረትና በተቋማዊ አደረጃጀት ረገድ ስንመለከት የኢንዱስትሪ ፓርኮች ልማት እንቅስቃሴ ዋናውን ትኩረት ያገኘ ሊመስል በሚችል መልኩ ነው ላለፉት 5-6 ዓመታቶች ሲከናወን የነበረው። እሱም ግን የውጭ ባለሀብቶችን በመሳብ ረገድ የሰው ኃይልን በማሰልጠንና ለሚመጡት ባለሀብቶች በማቅረብ ረገድ ባለሀብቶቹ የሚገጥሟቸውን ከውጭ ምንዛሬ እንዲሁም እቃዎችን ከማጓጓዝ ከጉምሩክ እና ከትራንስፖርት አንጻር የሚገጥሟቸውን ችግሮች በመፍታት ረገድ የራሱ ትልቅ ቻሌንጅ አለ። ስለዚህ ከፊታቸው የሚጠብቃቸው በጣም ግዙፍ የሆነ ቻሌንጅ ነው። ለሱ እንግዲህ ዝግጁ መሆን አለባቸው።
እንግዲህ ሌላኛው ደግሞ የግብርናና እንስሳት ሀብት ሚኒስቴር ነው። ሁለት ሚኒስትር ዴታዎች ተሾመዋል። እንዲያውም እዚህ ላይ በጥናትና ምርምር በሐረማያ ዩኒቨርሲቲ ብዙ ስራዎችን የሰሩ ፕሮፌሰር ፈቃዱ በየነ በሚኒስትር ዴታነት ተሾመዋል። እኔ እንኳ ዝርዝሩን የማላውቀው ደግሞ የዶክተር ኢያሱ አብርሃ ነው። እሳቸውም የግብርናና እንስሳት ሀብት ሚኒስትር ዴታ ሆነው ተሾመዋል። በዚህ የሚኒስትር መስሪያ ቤት ውስጥ ተመጋጋቢ የሆነ ከሌሎች የሚኒስትር መስሪያ ቤቶች ጋር የምጣኔ ሀብት አንድ ለመዘርጋት በሚደረጉ ጥረቶች ከጥናትና ምርምር የሚመጡ ሰዎች ምን ሚና ይኖራቸዋል? እነዚህ ሁለት ሚኒስትር ዴታዎችስ በአጠቃላይ ካለው ሁኔታ ጋር ምን አስተዋጽኦ ሊያበረክቱ ይችላሉ?
ጥሩ ሴሌክሽን ነው ብዬ የማስበውን ሴሌክሽን እነዚህ የሁለት ሰዎች ሴሌክሽን ነው። አንደኛ ያላቸው ከምርምር አንጻር ከግብርና ምርምር አንጻር ያላቸው ልምድ በግብርና ምርምር ረገድ የሚታየውን የገበሬ ችግር አሁን የግብርናው መሰረታዊ ችግር ምንድን ነው ሲባል የገበሬውን ችግር መፍታት የሚችሉ ምርምሮችን በአግባቡ ሰርቶ ለገበሬው በማከፋፈል ከዛ ደግሞ በቀጣይነት ገበሬው በእነዚህ የምርምር ውጤቶች ላይ ያለውን አስተያየት ሰምቶ ምርምሮችን በማሻሻል ከዛ ውጭ በምርምርና በፖሊሲ ማውጣት ረገድ ያለውን ቅንጅት ማሻሻል አለመቻል በሚኒስትር መስሪያ ቤት ውስጥ የሚታይ ረጅም ጊዜ የቆየ ክፍተት ነው። አሁን የግብርና ምርምር ችግር ፈቺ ሊሆን በሚችልበት ደረጃ መድረስ አቅቶት ሲንደፋደፍ ነው የምናየው። አሁንም ቢሆን ግብርናችን ከውጭ በሚመጡ የምርምር ውጤቶች ከውጭ በሚመጡ ቴክኖሎጂዎች ላይ ጥገኛ ሆኖ ነው ያሉ። ስለዚህ በምርምር ረገድ አሁን የግብርና ምርምሩ የገበሬን ችግር መፍታት የሚችልበትን አቅጣጫ በማስያዝ ረገድ አዲስ የተሾሙት የሚኒስትር ዴኤታዎች የራሳቸው የሆነ አስተዋጽኦ ይኖራቸዋል። እንዲሁም በዘርፉ ልምድ መኖሩ ጠቃሚነቱ ይህንን እስከዛሬ ድረስ ደካማ የነበረ ቅንጅት ለመፍታት የራሱ ጥረት ያደርጋል።
በጣም ነው የማመሰግነው ጌታቸው ተክለማርያም። በተለያዩ የኢትዮጵያ ክፍሎች እየተዘዋወረ የምጣኔ ሀብት ፖሊሲ አማካሪ ሆኖ የሚሰራ ነው። ለሰጣህን ማብራሪያ በጣም አመሰግናለሁ ጌታቸው።
አመሰግናለሁ። የተከታተላችሁም ትገኙት ጋቢና ቪኦኤ ነው። የተዝናናችሁ ወቀትም ያጋበራችሁ እንደሆነ ተስፋ እናደርጋለን። ወደ መጨረሻው ዘገባችን ነው የምናልፈው። ሁለተኛ ልጇ አውቲስቲክ በመሆኗ ምክንያት ማዕከል ከፍታ ሌሎችን ልጆች ማስተማር የጀመረችው ነህሚያ የኦቲዝም ማዕከል መስራች ወይዘሮ ራሄል አባይነ የአሜሪካ ድምጽ እንግዳችን ነበረች። ባሳለፍነው ሳምንት ስለ ማዕከሉና ስለ ኦቲስቲክ ልጆች ከጽዮን ግርማ ጋር ተወያይታለች።
የመጀመሪያው ትልቁ ስራችን አዌርነስ መፍጠር ነው። ምንም አይነት ግንዛቤ የለም በብዛት ስፔሻሊ ከሰባት አመተኛ ሴንተር ከመክፈታችን በፊት አልፎ አልፎ ነበር ስለ ኦቲዝም እንሰማው። ስለዚህ እኔ ራሴ ላይ ልጄ ላይ ያዘገየኝ ነገር ግንዛቤው አለመኖሩ ነው። በዚህ የተነሳ የመጀመሪያውን ስራ የምንሰራው ለሀገሩም ለወላጆችም አዌርነስ ክሪኤት ማድረግ ነው የመጀመሪያው ትልቁ ስራችን።
ከእናንተ ከመክፈታችሁ በፊት አንድ ሌላ የኦቲዝም ማዕከል እንደነበረ ይታወቃል እና እሱ በቂ አልነበረም። በሱ ማህበረሰቡ ግንዛቤ አልነበረውም ኦቲዝም ያላቸው ህጻናት በተመለከተ
በቂ አይደለም። ስቲል አሁን እኛም እየሰራን ያለ ነው በቂ አይደለም። ብዙ ሰው ሰዓት በር ተዘግቷል። ሚዲያውም ሁልጊዜ ነው መሰራት ያለበት እንደዚህ አይነት ነገር። አሁን ለምሳሌ ኤፕሪል ወር ነው አይደል የኦቲዝም የሚባለው፣ ያኔ ነው ሚዲያ ላይ ራሱ በብዛት የምትሰሚው የምንጨናነቀው ጋዜጠኛ ሁሉ። ከዛ ውጭ ስሩልንም ስንል ፈቃደኛ የሚሆን የለም።
ሁለተኛ ልጅሽ ኦቲዝም በሱ ምክንያት ነው የከፈትሽው ማዕከሉን። መጀመሪያ ላይ ኢትዮጵያ ውስጥ ኦቲዝም ያላቸው ልጆች የሚለዩት በምንድን ነው? በምን ይታወቃል?
ያው ፊዚካሊ የሚታይ ነገር የለም። ስታያቸው ሰውነታቸው ላይ የሚያስታውቅ ነገር የለም። እና ኦቲዝም ደግሞ ዋናው ነገር የባህሪ መዛባት ጉዳት፣ ባህሪያቸውን አይተሽ ይሄ ልጅ ኦቲዝም አለበት ልትይ የምትችው ባህሪውን አይተሽ ነው ልጁ ላይ ያለውን ነገር። ለዛ ነው የከበደው ቶሎ ለማወቅ ያልተቻለው።
ምንድን ነው የምታደርጉላቸው? መጠበቅ ብቻ ነው ወይስ የምትሰጧቸው አገልግሎቶች አሉ? ለምሳሌ የኦቲዝም ያላቸው ልጆች ተሰጧላቸው እና ያንን ተሰጧቸውን ማውጣት ማወቅ ያስፈልጋል እና እሱን የሚያደርግ ነገር ይሰራል ተቋማችሁ ነው ወይስ ልጆቹ ቤት ውስጥ ስለሚያስቸግሩ ብቻ ጥበቃ ነው የሚያደርገው?
ትሬኒንግ ሴንተር ነው። በደንብ የትምህርት ራሳቸውን የማስቻል ክህሎትን የሚያዳብሩበት ነው። ለምሳሌ አንድ ልጅ ተረጋግቶ ባይቀመጥ፣ ሽንት ቤት መቀመጥ ባይችል፣ ልብሱን መልበስ፣ ምግቡን መብላት፣ በቃ ይሄ ራስን ማስቻል አለ አይደል? ትልቁ ነገር እሱ ላይ ነው የምንሰራው ያለ ነው። በተለይ በተለይ ከባዱ ነገር ምንም ስልጠና ያልወሰደ የአስር አመት የአስራ ሁለት አመት ልጅ ላያቸው ላይ ሁሉ የሚጸዳዱት እንዴት መጸዳዳት፣ የቱ ቦታ ምን ሰዓት ላይ የሚባለው ነገር በሙሉ አያውቁትም። በመጣባቸው ሰዓት ነው። ስለዚህ ይሄንን ትሬኒንግ ነው የምንሰጠው፣ የምናስተምራቸው ራስን የማስቻል ክህሎት ነው እንጂ መጥተው ውለው የሚመለሱበት ብቻ አይደለም። ያንን ከጨረሰ አሁን ለምሳሌ ሌቭል 1 ሌቭል 2 ብለን ከፋፍለናል፣ አንደኛ ደረጃ ሁለተኛ ደረጃ ተብሎ። ስለዚህ አንደኛ ደረጃ ራስን ማስቻል ሲሆን፣ ሁለተኛ ደግሞ ይሄ ፐዝሎች፣ ሎጎዎች መገጣጠም፣ እንዴት መማር አንበሳን ከአንበሳ ጋር መለየት አይምሯቸው እንዲሰራ። አሁን ይሄን ስናሰራ እጃቸው፣ አይናቸውና አይምሯቸው ሶስቱ ተቀናብሮ ያን ነገር መለየት እንዲችሉ
ተቀበላቸዋቸው።
40 ልጆች አሉ በተጠባባቂ፣ ከ400 በላይ ልጆች አሉ ተመዝግበው ገና ቦታ የሚጠብቁ።
እያስከፈላችሁ ነው አገልግሎት የምትሰጡት?
ማስከፈል አይደለም ኤንጂኦ ነው፣ ግን አቅም ያለው ሰው ኮንትሪቢዩት ያደርጋል፣ ያዋጣል። ምክንያቱም ዶነር የለንም ራሳችን ወላጆች የከፈትነው ነው። ስለዚህ ያንን ለማድረግ ደግሞ እርስ በራሳችን ተደጋግፈን ምንም አቅም የሌላቸው ባል የሌላቸው መብላት የመጠጣት ጉዳይ ውስጥ ያሉ ወላጆች ሁሉ አሉ እጃችን ውስጥ። ስለዚህ አቅም ደግሞ ያለው ሰው ደግሞ ያንን ሰፖርት እያደረገ እነዛን ወላጆች እርስ በራሳችን ብቻ ተያይዘን ነው እስከ ዛሬ ድረስ ያለ ነው።
ወደፊት እንግዲህ እነዚህ 400 ተማሪዎች ካሉ ከደጅ ምንድን ነው ሀሳባችሁ? ምንድን ነው እቅዳችሁ? እሱን ሰፋ አድርጎ ልጆቹን ለመቀበል
እንግዲህ ዋናው ነገር አሁን ገንዘብ ነው የሌለን። እኛ ለመስራት ሁላችንም ዝግጁ ነን። ብዙ ወላጅ አለ እንዲህ በርትቶ የሚጠብቅ ማለት ከራሳችን ውጭ የሚንቀሳቀሰው አላየንም ኦቲዝም ላይ። ስለዚህ ያን ሁሉ ለማድረግ ግን ዋናው ገንዘብ ነው የሌለን። አሁን በዚህ አመት ብለን ነበረ እችን ሁለት አመት አንድ ደሞ ሴንተር ሌላ 40 ልጆች ብንቀበል ብለን አስበን ነበረ። ግን ያው ትንሽ ከባድ ነው፣ በጣም ኮስቲ ነው። ደግሞ ቀላል የሚባል ነገር አይደለም ወጪው። በወር ወደ 150 ሺህ ብር ነው ያለ ዶነር የምናወጣው፣ በየድርጅቶቹ አጋዥ ሳይኖረን የምናወጣው። እና በየእንትኑ ነው የምንሄደው፣ በየቢሮዎች በየግለሰብ በየምኑ ነው እየሄድ የምንሰበስበው። ስለዚህ አሁን ደግሞ ሌላ ደግሞ ለ40 ልጆች ደግሞ ሌላ 150 ሺህ ብር ያስፈልገናል ማለት ነው። እንጂ እኛ በጣም ዝግጁ ነን። ምክንያቱም አውቲዝም እድሜያቸው ካለፈ ልጆቹን አታገኛቸው። አንድ አመት ሁለት አመት ለነሱ በጣም ብዙ ለውጥ ያመጣል። ስለዚህ ሁልጊዜ ጥራታችን ትግላችን ገንዘብ ሚረዳን ሰው አግኝተን ሌላ ሴንተር መክፈት የሚለው ላይ ነን።
የተለወጡ ልጆች አሉ። አሁን ባደረጋችሁት ስክላይ ድረስ 7 አመት ሆኖናል ብለሻልና በዚህ 7 አመት ጊዜ ውስጥ ያያችሁት ለውጥ ታለው ይሄ ነው ስኬታችን የምትሏቸው?
አንድ 12 ልጆች ወደ መደበኛ ትምህርት ቤት ልከናል። ከ12ቱ አራቱ ወደ ተለያየ አገር እድል አግኝተው መውጣት ችለዋል። 8ቱ ግን ኢትዮጵያ ውስጥ አሉ። በተለይ 5ቱን በደንብ በመከታተል ሪከርድ ያደረግነው ምናልባት ዌብሳይታችን ላይ ማየት ለሚችሉ ሰዎች ካሉ እዛ ላይ የለቀቅነው አለ። መደበኛ ትምህርት ቤት ልከናል። ኬጂ ሲማሩ እንግዲህ ትምህርት ቤት ገብተው ሲማሩ ያው ትንሽ ጊዜ አንድ ሞግዚት ያስፈልጋቸዋል ለመቀላቀል ስለሚከብድ እንጂ በደንብ ማንበብ ችለው መናገር ችለው ሁሉ ነገር ብዙ ነገር አብዛኛው ነገር ተስተካክለው መስመር ውስጥ ገብተውልናል። ግን ይሄንንም ስል አሁን ደግሞ ያለን ክፍተት ደግሞ ምንድነው? የሰለጠነ ባለሙያ እጥረት አለ። ለምሳሌ ስፒች ቴራፒ፣ የቋንቋ ክህሎት፣ ይሄ ኦኩፔሽናል ቴራፒ የሚባሉት ነገር እዚህ ሀገር እንደልብ የሚገኙት ነገር እኛ ሀገር በሱ ሰልጥኖ የተማረ ሰው ኃይል እጥረት አለ።
ምንድነው የምታረጋቸው? አሁን እነዚህን 40 ተማሪዎች እንግዲህ በደረጃ 1 ደረጃ 2 እና ሰለጥናቸዋለን ማለትና ከዛ በኋላ ከእናንተ ሲወጡ ትምህርቶች ይቀበሏቸዋል?
አሁን ስም በጣም እየታገለን ያለንበት ደግሞ እኛ ጋር ሰለጠኑ የጨረሱ ልጆች አሁን መንግስት በህግ መሰረት አውጥቷል። አሁን ለምሳ አካቶ ትምህርት ተብሎ በየትምህርት ቤቱ እንዲካተቱ እነዚህ ልጆች ከሁሉም ሰው ጋር እንዲገቡ እድል ተፈጥሮልናል። ግን ትምህርት ቤቶቹ ፈቃደኛ አይደሉም። አብዛኛው ትምህርት ቤት ወላጅም ከኔ ልጅ ጋር እንደዚህ አይነት ልጅ እንዳይማር ይላል። ትልቁ ከባዱ ወላጅ ነው ከትምህርት ቤቱም የበለጠ። ስለዚህ ያንን ደግሞ እየታገልን ያለ ነው እንደ ወላጅ።
ስለዚህ ምንድነው የምታረጋቸው? አሁን ምን እየሆነ ነው?
ምናቃቸው? አሁን ምን ቀርባቸው ዳይሬክተሮች አሉ አይደል? እነሱ ጋር ይሄድን ልጆቹን እያስቀመጥን ነው። ፈቃደኛ የሆኑ 2-3 ትምህርት ቤት አግኝተናል። እግዚአብሔር ይባርካቸው። ማመስገን ፈልጋለሁ። ለምን ብዙ ትምህርት ቤት ሞክረን ነው እነሱ እሺ ያሉን። ስለዚህ እነዛ ልጆች ገብተው ከልጆቹ ጋር ተቀላቅለው ትምህርት ጀምረዋል።
ከአዲስ አበባ ውጪ የሚመጡት ምን ያህል ነው ቁጥራቸው? መተው አንቀበላቸውም ብለሻል፣ ግን በአማካኝ ሲታይ ምን ያህል ይሆናል?
በጣም ብዙ አሉ። አሁን መመዝገብ አቆመናል ከ400ም በፊት። ምክንያቱም ሌላ ሊስት ላይ ነው ዌቲንግ ሊስት ብለን አሁን ስናወራ በተጠባባቂ ተመዘገቡት የአዲስ አበባዎቹ ብቻ ነው 400። ከዛ ውጭ ለምሳሌ አዋሳ ያሉትን በአዋሳ ሊስት ላይ ዳር ያሉትን ሁሉም በተለያየ ያረገንና አዋሳ ላይ ወላጆችን አሰባስበን አንዲት ቲጂ የምትባል ሴት ሌላ ሴንተር ከፈተች አዋሳ ላይ። በቃ ወላጅ እንረዳዳለን፣ እንመካከራለን እንዴት መስራት እንዳለብን። አሁን ባህር ዳርም ላይ ያሰብን ያለ ነው። ናዝሬትም ላይ ትንሽ እየተጀመረ ነገር አለ። በደንብ ያው አልወጣም እንጂ ስለዚህ የክፍለ ሀገሮቹ ምን መዘግበው እራሳቸው እርስ በራሳቸው እንዲያያዙ ብለን ነው።
ህክምና አለ ለምሳሌ ሐኪሞች ልጆቹ ካስፈልጋቸው የህክምና ባለሙያዎች አሉ።
ቮለንቲር የሚያደርጉ አሉ። እናስተባብራለን እየሄድ በየሆስፒታሉ በየሁሉም ቦታ ሁሉንም ነገር ነው ለልጆቹ። አሁን ለምሳሌ ሶፍት ስንፈልግ የሶፍት ወረቀት ፋብሪካ ሄደን ዩዝድ የሆነውን እንኳን አትሊስት ይሄ ተጠቅምሽ ማንተን ማቲበትን እሱን ዶኔት አድርጉን እንላለን። ማንኛውም ነገር በራችን ክፍት ነው። እንደዚህ ለሚመጡ ሰዎች ልጆቹን በተመለከተ የሚረዱን የሚያግዙን ለሁሉም ነገር።
ወይዘሮ ራሄል አባይነህ እንግዲህ የነህሚያ የኦቲዝም ማዕከል መስራች በጣም እናመሰግናለን። አሜሪካን ድምጽ ስቱዲዮ መጥተሽ እንደው ያለውን ነገር ስላካፈልሽን እግዚአብሔር ይስጥልን፣ መልካም እድል እንመኝልሻለን። እናመሰግናለን።
እሺ፣ እኔም አመሰግናለሁ በጣም።
የዛሬው የጋቢና ቪኦኤ ጉዟችን ይህን ይመስል ነበር። እንግዲህ በዚሁ ወደ መጠናቀቁ ነው። ሄኖክ፣
አዎ፣ አስተያየቶቻችሁን ሁልጊዜ እንቀበላለን። ፌስቡክ አት ቪኦኤ አማሪክ ላይ ሃሽታግ ጋቢና ቪኦኤን በመጠቀም በትዊተርም እንደዚሁ በፌስቡክ አስተያየቶቻችሁን ላኩልን።
በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሰሞኑን በረመዳን ጾም የሚገኘው ወንድማችን ሞክቢል ያበረው ነው። እናመሰግናለን።
ለረመዳን ጾሚዎች በሙሉ መልካም ረመዳን፣
መልካም ጾም እንመኛለን። ይሄው እንግዲህ ተግቶ ነው ያለው፣ በአላህ ዘንድ ያገኘዋል ብለን ተስፋ እናደርጋለን። ፓትሪክ ዴ ከጎረቤት ኬንያ በቴክኒክ ምህንድስና አብሮና ያመሸው በጋቢና ስለተሳፈራችሁ እናመሰግናለን። መልካም ምሽት።
መልካም ምሽት። በነገ ጉዞ እንገናኝ።
እስኩን